ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የመጋቢት 6/2014 ዓ.ም ምሽት መሰናዳችን ጀመረ። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። የሳይንስ ትምህርት ፍላጎት ላላቸው አፍሪካውያን ሴት ተማሪዎች የሚያገለግል መርሃ ግብር ተጀመረ።
እዚህ ደቡብ አፍሪካ ውስጥ
ዘገባ ይኖረናል። በሌላ ርዕስ ደግሞ በባህር ዳር የሳይክል አብዮት ተጀምሯል።
በከተማ አስተዳደር የተጨማሪ ብስክሌት እንዲህ አይነቱ ስራ ላይ በጥልቀት እየገባን በሄድን ቁጥር ፋብሪካዎችን መምጣታቸው አይቀርም ብስክሌት ሊገጣጠሙ።
ይህም በምሽቱ የሚደመጥ ይሆናል። አንቂ ወጣት እንግዳም ጋብዘናል። ሌሎች ጥንቅሮችም አሉን። መሰናዶውን በመምራት ኤደን ገረመው፣ በምስልና ድምፅ ቅንብሩ ደግሞ ንጉሱ ታምሬ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ የምንዘልቅ ይሆናል። እናንተም አብራችሁን እንድትቆዩ በአክብሮት እየጋበዝን አሁን ስመኝሽ የቆየ ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ታሰማናለች።
አመሰግናለሁ ኤደን። በናይጄሪያ ከየካቲት አጋማሽ ጀምሮ የስራ አድማ ላይ የሚገኙ መምህራን አድማቸውን ለተጨማሪ 2 ወራት ማራዘማቸውን አስታውቀዋል። መምህራኖቹ የስራ አድማ የጀመሩት መንግስት ቃል የገባላቸውን ጥቅማጥቅም ሳይሟላ በመቅረቱ ሲሆን በዚህ ምክንያት ወደ 8 ሚሊዮን የሚጠጉ የናይጄሪያ ተማሪዎች ትምህርት መማር እንዳልቻሉ ተገልጿል። በ2009 ዓመተ ምህረት ተካሂዶ በነበረ ተመሳሳይ የስራ አድማ መምህራን ከናይጄሪያ ባለስልጣናት ጋር የ500 ሚሊዮን ዶላር እንዲፈራረሙ አስችሏቸው ነበር። ገንዘቡም ደሞዝ በወቅቱ እንዲከፈልና በናይጄሪያ የሚገኙ የመንግስት ትምህርት ቤቶች ይዞታ እንዲሻሻል አስችሏል። ከሁለት ሳምንት በፊት የናይጄሪያ ተማሪዎች ብሔራዊ ማህበር የተሰኘ ተቋም ባካሄደው የተቃውሞ ሰልፍ መንግስትና መምህራን ስምምነት ላይ እንዲደርሱና ተማሪዎች ወደ ትምህርት ገበታቸው መመለስ እንዲችሉ ጠይቆ ነበር። የናይጄሪያ የሰራተኞች ጉዳይ ሚኒስትር ግን መሰግናለሁ 230 ሚሊዮን ዶላር መክፈሉን በመግለጽ ከዚህ በላይ ገንዘብ መጨመር እንደማይችል አስታውቋል። የቻድ ባለስልጣናት የቀድሞ የመካከለኛው አፍሪካ ሪፐብሊክ ሚሊሺያ መሪ የነበረውንና በጦር ወንጀል እንዲሁም በሰብአዊነት ላይ በተፈጸመ ወንጀል የሚፈለገውን ግለሰብ ሄግ ለሚገኘው ዓለም አቀፉ የወንጀለኛ ፍርድ ቤት አሳልፈው መስጠታቸውን አስታወቁ። ማክሲም ጂኦፈሪ ኤሊ ሞኮምጋዋካ የተሰኘው መሪ እንደ አውሮፓውያን አቆጣጠር በ2012ና በ2014 ዓ.ም በመካከለኛው ምስራቅ በሚገኙ ባንጉይና ሌሎች አካባቢዎች በተፈጸሙ ወንጀሎች ተጠርጣሪ ሆኖ እንደሚፈለግ ፍርድ ቤቱ ያወጣው መግለጫ አመልክቷል። ሞኮም ጸረ ባላካ የተሰኘ ቡድን መሪ የነበረ ሲሆን በ2019 ዓ.ም የሀገሪቱ የጦር መሳሪያ ቅነሳ ብተናና መልሶ ማቋቋም ሚኒስትር ሆኖ አገልግሏል። የተከሰሰበት የጦር ወንጀልም ሆን ብሎ በሲቪሎችና በሰብአዊ እርዳታ ሰጪ ግለሰቦች ላይ ጥቃት ማድረስና እድሜያቸው እስከ 15 ዓመት የሚደርሱ ህጻናትን በውጊያ ማሰማራትን ያጠቃልላል። ወደ ኮቪድ ወሬዎች ስናመራ በቻይና የቴክኖሎጂ መናኸሪያ በሆነችውና የአፕል ምርቶች በሚመረቱባት ሸንጀን ከተማ የኮቪድ-19 ቁጥር እያሻቀበ መምጣቱን ተከትሎ ከቤት ያለመውጣት ክልከላ ታውጇል። የከተማዋ የህዝብ መጓጓዣ ተሽከርካሪዎች ሙሉ ለሙሉ የተዘጉ ሲሆን ነዋሪዎች ምርመራ እየተደረገላቸው መሆኑም ተገልጿል። ይህ በእንዲህ እንዳለ የዩናይትድ ስቴትስ የቀድሞ ፕሬዝዳንት ባራክ ኦባማ በኮቪድ-19 መያዛቸውን ሆኖም እሳቸውም ሆኑ ከቫይረሱ ነጻ የሆኑት ባለቤታቸው ሚሼል ኦባማ ክትባቱን ሙሉ በሙሉ በመውሰዳቸው ህመም እንዳልጸናባቸው በትዊተር ገጻቸው ላይ ባስተላለፉት መልእክት አስታውቀዋል። ሰዎች ክትባቱን በመውሰድ ራሳቸውን እንዲጠብቁ መክረዋል። ከጆንስ ሆፕኪንስ የኮሮና ቫይረስ ማዕከል የተገኘው መረጃ እንደሚያሳየው በዓለም ዙሪያ በኮሮና ቫይረስ ህይወታቸውን ያጡ ሰዎች ቁጥር ከ6 ሚሊዮን በላይ ነው። በመጨረሻም ዩክሬን የራሽያና የዩክሬን ልዑካን ምንም መፍትሄ ባልተገኘበት አራተኛ ዙር ውይይት እያደረጉ ባሉበት ወቅት የራሽያ ወታደሮች በዋና ከተማዋ ኪየቭ ዳርቻ ላይ በሚገኙ መኖሪያ ቤቶች ላይ መድፍ መተኮሳቸውን የዩክሬን ባለስልጣናት አስታውቀዋል። በኪየቭ የሚገኙ ባለስልጣናት እንዳሉት 9 ፎቅ ባለው የመኖሪያ ህንጻ ላይ በደረሰው ጥቃት አንድ ሰው ሲገደል በከተማዋ የሚገኝ የአውሮፕላን መስሪያ ፋብሪካ በመመታቱ ትልቅ የእሳት ቃጠሎ ተነስቷል። በቤላሩስ በአካል በመካሄድ ፋንታ በቪዲዮ እየተካሄደ የነበረው የሁለቱ ሀገራት ድርድር ለአንድ ቀን የተቋረጠ ሲሆን በነገው ዕለት ይቀጥላል ተብሎ ይጠበቃል። የዩክሬን ባለስልጣናት ራሽያ ወረራ ከፈጸመች አንስቶ 2500 ሲቪሊያን መገደላቸውን ቢያስታውቁም ቁጥሩ እስካሁን በገለልተኛ ቡድን አልተረጋገጠም። አድማጮች፣ ለሰዓቱ ያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና መሰናዶች ጋር መልካም ቆይታ።
ስመኝሽ የቆየን ለዜናዎቹ እናመሰግናለን። የጋቢና ቪ የሬዲዮ በቴሌቪዥን መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ዝግጅቶቻችንን በሳተላይት ኢትዮ ሳት ላይ እንዲሁም በፌስቡክ ገጻችን ቪያ ማሀሪክ ላይ እና በድረ ገጻችን ቪያ ማሀሪክ ላይ ልታገኟቸው ትችላላችሁ። አሁን ለዕለቱ አብይ ወዳደረግነው ዘገባ እንሻገር። የዕለቱ ቀዳሚው ርዕሳችን በሴቶች ዙሪያ ያተኩራል። በደቡብ አፍሪካ የተጀመረው ገርልስ ፎር ስቴም የተሰኘው ተቋም የሳይንስ ትምህርት ፍላጎት ያላቸው ሴት ተማሪዎች በትምህርት ቤትም ሆነ በአካባቢያቸው የሚያጋጥሟቸውን ተጽዕኖዎች በአህጉር ደረጃ ለመፍታትና በአንድ ላይ መስራት የሚችሉበትን ሁኔታ ለማሳየት እየጣረ ይገኛል። ስመኝሽ የቆየ በተለያዩ የአፍሪካ ሀገራት ከሚገኙ ከ1000 በላይ የሚሆኑ የሳይንስ ትምህርት ፍላጎት ያላቸው ሴት ተማሪዎች ለመርዳት የሚያደርገውን እንቅስቃሴ ቃኝታለች። ቀጥሎ ይቀርባል።
ሴት ተማሪዎች በትምህርት ቤት ቆይታቸው ወቅት የሚገጥማቸውን ኢኮኖሚያዊ፣ ማህበራዊና ጾታዊ ተግዳሮቶች ተቋቁመው ትምህርታቸውን ለመጨረስ ብሎም ስራ አግኝተው ውጤታማ ለመሆን ከወንዶች የበለጠ ጥረት ማድረግ ይጠበቅባቸዋል። ለዚህ ደግሞ ምክንያቱ ማህበረሰቡ ሴቶች ማድረግ ይችላሉ ብሎ በገደብ ያስቀመጣቸው የተሳሳተ እምነቶች እንደሆኑ ከጅማ ዩኒቨርሲቲ በኮምፒውተርና በኤሌክትሪካል ኢንጂነሪንግ የተመረቀችው ሱማያ ሁሴን ትናገራለች።
ማህበረሰባችን ላይ የሆነ የተጣለ አንድ አስተሳሰብ አለ። ሴቶች ሲባል የሆነ የሚሰጣቸው ኢሜጅ አለ፣ ወንዶች ሲባል እና ኤሌክትሮኒክስ ስታገኝ እና ምትገኝ ችግር ምን እንዴት እንደወንድ ያደርጋታል ምናምን የሚሉ ኮሜንቶች አሉ። ኢቨን ደግሞ ላይክ አካዳሚካሊ ደግሞ ጥሩ ግሬድ ምናምን ሲኖርሽ ሁሉም ኤክስፔክት የሚያደርገው ወደ ሜዲሲን ሲድ ነው እና ኢቨን ክላስ ዲስከስ ስናደርግ ምናምን ከአስተማሪዎቻችን ጋር እንድንም መማር የምትፈልጉት ምናምን ስለሆነ ወደ ኢንጂነሪንግ፣ ወደ ኤሌክትሪካል፣ ወደ ኮምፒውተር ወደዛ ቤት ይለኛል ማለት ምን ሆነሽ ነው ውጤት እያለ አንቺማ መማር ያለብሽ ሜዲሲን ነው የሆነ ነገር ብዙ እያደረግኩ እንዳለው እንዲሰማ የሚያደርጉ ኮሜንቶች ነበሩ።
ሴት ተማሪዎች እነዚህና የመሳሰሉ ችግሮቻቸውን በጋራ ለመፍታት የሚያስችላቸው መረጃዎች የሚለዋወጡበትና ተመሳሳይ ችግር አጋጥሟቸው ካሸነፉ ሴቶች ጋር የሚያገናኝ ድልድይ በማጣት በቀላሉ ተስፋ በመቁረጥ ከህልማቸው እንደሚርቁ ሱማያ ገልጻልናለች። ይሄ በኢትዮጵያ ሴት ተማሪዎች የሚያጋጥማቸው ችግር በዓለም ዙሪያ በተለይ ደግሞ እንደ አፍሪካ ባሉ ታዳጊ ሀገራት የሚማሩ ሴት ተማሪዎች የሚያጋጥማቸው ችግር ነው። ስለሆነም ሴት የአፍሪካ ተማሪዎች በአንድ ላይ ተሰባስበው በችግራቸው ዙሪያ ለመወያየትና መፍትሄ ለማምጣት ደቡብ አፍሪካ ውስጥ ገርልስ ፎር ስቴም የተሰኘ ተቋም አቋቁመዋል። የድርጅቱ መስራችና ዳይሬክተር የሆነችው ሳራ ያምባ በኮንጎ ተወልዳ ያደገች የ17 ዓመት ወጣት ስትሆን ተቋሙን ለምን ማቋቋም እንዳስፈለገ እንዲህ ትገልጻለች።
ስንጀምር ለሳይንስ ትምህርት ፍቅር የነበረንና እዚህ ደቡብ አፍሪካ ውስጥ የምንማር 5 ሴቶች ሆነን ነው። ሁላችንም ሴቶች ወደ ሳይንስ ትምህርት እንዳይመጡ የሚያግዳቸውን ችግሮች እንዴት ማሸነፍ እንችላለን ነበር አላማችን። ከዛ በኋላ ሌሎች በሳይንስ ትምህርት ፍላጎት ያላቸውን ሴት ተማሪዎችንስ ለምን አንረዳም ብለን አሰብን። ከዛ ደግሞ ስናይ ሴት ተማሪዎች ብቻ ሳይሆኑ በአጠቃላይ ሴቶች በሳይንሱ ዘርፍ ብዙ እድሎች አይመቻችላቸውም። ስለዚህ በየትኛውም የአፍሪካ ሀገር የሚገኙ በማንኛውም የእድሜ ክልል ያሉ ሴቶች አባል ሆነው የሚሳተፉበት መንገድ አመቻቸን።
Are you guys a group of girls from different African countries?
አባሎቻችሁ በአንድ ትምህርት ዘርፍ ወይም ከአንድ ሀገር የተውጣጡ ብቻ ናቸው?
አሁን አባላቶቻችን ከኮንጎ፣ ከደቡብ አፍሪካ እና ከሌሎችም ሀገራት የተውጣጡ ናቸው። በተለይ በሳይንስ ትምህርት ፍላጎት ያላቸው ማናቸውንም ሴቶች እንደግፋለን።
What is the obstacle?
ከተለያዩ ሴት ተማሪዎች ጋር እንደመስራታችሁ መጠን እስካሁን ካስተዋላችሁት ሴቶች በሳይንስ የትምህርት ዘርፍ እንዳያድጉ ወይም እንዳይበረታቱ የሚያግዳቸው ነገር ምንድን ነው?
ብዙ ጊዜ ሴቶች በሳይንስና ቴክኖሎጂ ዘርፍ ወደ ኋላ እንዲቀሩ ተደርጓል። እንደ ወንዶች በዘርፉ እንዲያድጉ አይደገፉም። ሁሉ ጊዜም ወንዶች ናቸው በሙያ መግባት የሚፈልጉት ወይም የሚደገፉት። ሴቶች በሳይንስ ትምህርት መሰማራት ቢፈልጉ ለወንዶች የሚደረገውን አይነት ድጋፍ ለኛ አይደረግልንም። እንደ ሴት የሁኔታ ሴቶች ላይ እንዲቀጥል አንፈልግም። ለምሳሌ በሂሳብ፣ ፊዚክስ፣ ኬሚስትሪ ዘርፍ የሰላም ኖቤል ሽልማት አሸናፊነትን ብትመለከቺ በመቶዎች ከሚቆጠሩ ተሸላሚዎች ውስጥ አንድም አፍሪካዊት ሴት የለችበትም። ይሄ በተለይም በሳይንሱ ዘርፍ መሰማራት ለምንፈልግ ሴቶች በጣም አሳዛኝ ነገር ነው። ስለዚህ እንደ ወጣትና በዘርፉ መሰማራት እንደሚፈልግ ሴት ስላለው ችግርና ችግሩ እንዴት እንደተፈጠረ መወያየት እንፈልጋለን።
ሳራና ጓደኞቿ የመሰረቱት Girls for STEM የተሰኘው ይህ ተቋም በአሁን ወቅት ከ1000 በላይ ለሚሆኑ በተለያዩ የአፍሪካ ሀገራት ለሚኖሩ ተማሪዎች የመወያያና ድጋፍ የሚያገኙበት መድረክ ፈጥሯል። ሳራ ይህንን ተቋም ስትመሰርት መነሻዋ ቤተሰቦቿ እንደሆኑ ነግራኛለች።
ያደግኩት ሴቶች ጋር ነው። ወንድሞችም የሉኝም። እህቶቼ ሁሉም የሳይንስ ትምህርት ይስባቸው ስለነበር ቴክኒክ ትምህርት ቤቶች ገብተው ተማሩ። ግን ወደ ስራ የሚያስገባቸውን አጋጣሚ አላገኙም። ስለዚህ ስራቸውን ለመቀየር ተገደዱ። ያንን ሳይ በእኔም ላይ ተመሳሳይ ነገር እንዲፈጠር መፍቀድ የለብኝም አልኩኝ። እንደ ሴት የምፈልገውን ህልም መኖር መቻል አለብኝ። ይህ ሁኔታ በሳይንስ መድረስ ከምፈልግበት ደረጃ እንዲያስቆመኝ ለምን ፈቅዳለሁ?
How is it encouraging children and young girls?
Girls for STEM የተሰኘው ተቋም ታዲያ በምን መልኩ ነው ሴቶችን የሚያበረታታው?
We created certain programs that would help these females.
ሴት ተማሪዎችን ለማገዝ የተለያዩ የድጋፍ ፕሮግራሞችን አዘጋጅተናል። ለምሳሌ ተማሪዎቹን ከሜንተር ምክር የሚለግሱ ባለሙያዎች እናገናኛቸዋለን። ይሄ ሴት ተማሪዎችን ወደ ሳይንስና ቴክኖሎጂ ዘርፍ እንዲሳቡ፣ ስኬታማ መሆን እንደሚቻል እንዲማሩ የሚያስችላቸው ሰዎችን እንዲያዩ ይረዳቸዋል። በችግሮቻቸው ውስጥም እነሱ ብቻቸውን አለመሆናቸውን ከሌሎች ሰዎች ተሞክሮች ይሰማሉ። በተጨማሪም ሴቶች በስራው ዓለም ከተሰማሩ በኋላም ከወንዶች ተለይተው ወደ ኋላ እንዳይቀሩ ስራው የሚጠይቀው ልምድ እንዲኖራቸው ድጋፍ ከሚያደርጉላቸው ሰዎችም ጋር እናገናኛቸዋለን።
What's your aim or goal?
ሴት ተማሪዎች በተለይ በሳይንስ ዘርፍ የሚሆን ሌሎች ሴቶች በብዛት በማይገኙባቸው የትምህርት አይነቶች ምን ደረጃ ላይ ሲደርሱ ማየት ትፈልጋላችሁ?
My aim and my goal is equality inside.
ሴቶች ከወንዶች እኩል ጎን ለጎን በሳይንሱ የትምህርት ዘርፍ ተቀባይነትን ሲያገኙ ማየት እንሻለን። ለምሳሌ እኔ ፍላጎቴ በፊዚክስ ትልቅ ደረጃ መድረስ ነው። ስለዚህ ዩኒቨርሲቲ ስገባ የሚያጋጥመኝ ሁኔታ ከዛ እንዲያስቆመኝ አልፈልግም። ያንን የሚያበረታታ ሁኔታ መፍጠር ነው የምፈልገው። ስለዚህ ሴቶች በሳይንስ ትምህርት ፍላጎት ካላቸው ከወንዶች እኩል ያንን የሚያበረታታና ድጋፍ የሚያደርግላቸው ሁኔታዎችን ማሳደግ እንፈልጋለን።
እንደ Girls for STEM ያሉ ተቋማት በኢትዮጵያ ትምህርት ቤቶችና አካባቢዎች ቢቋቋሙ ሴት ተማሪዎች የሚገጥሟቸውን ችግሮች በቅርበት ተገናኝተው ለመፍታትና ለመደጋገፍ ያስችላቸዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ጋቢና ቪኦኤ መደመጡን ይቀጥላል። በባህር ዳር ከተማ የብስክሌት አብዮት ተፋፍሟል ትነናለች ዘጋቢያችን አስቴር ምስጋናው። የባህር ዳር ከተማ አስተዳደር ደግሞ እለት እለት የተጠቃሚዎችን ፍላጎት መጨመሩን በመመልከት የብስክሌት መንገዶችን የማካለል ስራና ብስክሌት ከቀረጥ ነጻ የሚገባበትን መንገድ እያመቻቸው ነው ብለን ቀጥሎ ይቀርባል።
አቶ ፈጠነ ዋሴና ወይዘሮ ስመይ መኮንን የ50 ዓመት ትዳር ያላቸው ጥንዶች ናቸው። ሁለቱ ጥንዶች ከብስክሌት ጋር የጠበቀ ግንኙነት አላቸው። እንዴት ብትሉ አቶ ፈጠነ ባለቤታቸውን ወይዘሮ ስመይን ሲያገቡ ጥሎሽ የጣሉት ብስክሌት ነው። ከዛም ከ45 ዓመት በላይ ብስክሌት አብረው ነድተዋል።
ያንን ወንደላቸውኝ ሳይክልን ገዝቼ ስጋለብ እንደነበረ ወቀት ምን ይስማኛል ወጣት ነበርኩ። በዛን ጊዜ ምሽት አስፈልገኝ ሙሉ ልብስና ሳይክል ይጣልልኝ መጣ። ያቺን ሳይክል ግዴታ ነውና ላፈቅርሽው ምሽት ሌላ ቢደረጋል እንኳን ይቀርቶ ያቺን ሳይክል ጣልኩና ሙሉ ልብስ ጥዬ የሳይክሏ 200 ምናምን ተገዘች። አላ እሷ በሳይክል እኔ በሳይክል ስንል አዲው መጣ። የመጀመሪያ እኛ ነው። እዚያ ቀጥሎ ሀሴት እሷ ናት የመጀመሪያ። እዚያ ቀጥሎ ሙሉው ባለብስ ቀርቶ ሶስት ሸፍት ነበር የነበረ። ሰራተኛው 3500 ሰራተኛ ነበር የነበረ በዚያን ጊዜ። እና ቁጥሩን ይሄ ነው የለመዋቅ አልችልም የዚያን ጊዜ አናስቡ እንጂ የለለው በግሩም የሚዳክራል። እዚያ በኋላ ሙሉ በሙሉ እንግዲህ ባህር ዳር እንደምታውቂያት ውበት ናት። አባይና ጣናን ይዛለች ውበት ናት። በቃ ሳይክል የነበረ ትልቁ መኪና ሳይክል
አስጥያ ገባው።
ጥንዶቹ አሁን 78 ዓመት እየተጠጋቸው እንደሆነ ነግረውኛል። የባህር ዳር ጨርቃጨርቅ ፋብሪካ ከ30 ዓመት በፊት 3000 ሰራተኞችን የያዘ እንደነበር የሚያስታውሱት አቶ ፈጠነ ግማሽ ያህሉ የብስክሌት ተጠቃሚ እንደነበርም ይናገራሉ። ይህም በከተማው ብዙ ቁጥር ያለው ብስክሌት ተጠቃሚ እንደነበረም ያስታውሳሉ። አቶ ፈጠነም ሆኑ ሌሎች ጓደኞቻቸው ከእድሜ ጋር ተያይዞ ከሚመጡ ተላላፊ ያልሆኑ በሽታዎች ብስክሌት በመንዳታቸው ነፃ መሆናቸውን ይናገራሉ።
የሳይክል ጥቅሙ ከበሽታ ነፃ ያደርግሻል። ለምንድን? ስፖርት ነው። እበትም ናት፣ ነፃነትም ናት። ጥቅም ያላት ናት። አሁን እርጅና በስተቀር ሌላ ነገር የለም።
የባህር ዳር መልክዓ ምድራዊ አቀማመጥ ብስክሌት ለመንዳት ምቹ ቢሆንም ከቅርብ ዓመታት ወዲህ ግን የታክሲዎችና የባጃጆች ቁጥር መብዛት ብስክሌትን ከገበያ አስወጥቶታል። በቅርቡ ግን የባጃጆች ዋና ዋና አስፋልት መንገዶች መውጣትን ተከትሎ የብስክሌት ተጠቃሚዎች ቁጥር እየተበራከተ ይገኛል። በየጊዜው የብስክሌት ውድድር በከተማዋ እየተካሄደ ነው። የባህር ዳር ከተማ አስተዳደር ባህል ቱሪዝም ወጣቶችና ስፖርት ጽፈት ቤት ኃላፊ አቶ አብርሃም አሰፋ ጽፈት ቤቱ ለብስክሌት ተጠቃሚዎችም ሆነ ብስክሌት ለመጠቀም ያቀዱ ሰዎች ሁለት ነገሮችን እያመቻቸ እንደሆነ ይናገራል።
ለየሆነና በተረፈ እንደ ከተማ አስተዳደር የተጨማሪ ብስክሌት እንዲህ አይነቱ ስራ ላይ በጥልቀት እየገባን በሄድን ቁጥር ፋብሪካዎችን መምጣታቸው አይቀርም። ብስክሌት የሚገጣጥሙ መነሻውን እዚህ አድርጎ ለሌሎች አካባቢ ማድረስ የሚችሉና እሱ ቢሆን ነው። የመንገዱን ጉዳይ በተመለከተ አንደኛ ኢቭን አሁን ካለው አስፋልት ላይ መስመር አስምሮ የብስክሌት መስመር ብቻ ማስቀመጥ ይቻላል። መኪኖቹ የማይገቡበት አድርጎ ከፓርኪንግ ነጻ አድርጎ ማድረግ ይቻላል። ሁለተኛ ግን ከዚህ በኋላ ታሳቢ አድርጎ የብስክሌት መንገድን መሰረት ያደረገ መንገድ እንዲገነባ የማድረጉ ጉዳይ ላይ መሰራት አለበት።
የብስክሌት ከተማ መበራከት ለነዋሪ ከሚሰጠው ጥቅም ባለፈ በዓለም አቀፍ ደረጃ የሀገርን ስም የሚያስጠሩ ስፖርተኞችን ማፍራት ያስችላል ይላሉ። በ1990ዎቹ በብስክሌት ውድድር ክልሉን በመወከል ይወዳደሩ የነበሩት አቶ አባይ ሙላት
ብስክሌት ስፖርት መወዳደር የጀመሩት ከ86 እስከ 96 ለአስር አመት ክልሉን ከተማውን ወክዬ ለአስር አመት ያህል ተወዳድሬያለሁ። እና በዛን ሰዓት የነበረው እንቅስቃሴ በጣም የጎላ ነው የነበረ። ባህር ዳር ብስክሌት ስፖርት በጣም አፍቃሪ ነበራት። ምክንያቱም ተከታታይ የሆነ ውድድር ይካሄድ ነበር። በበለጠ ደግሞ እንዲወደድ ያደረገው ህዝቡ ብስክሌቱን ይጠቀም ነበር።
ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
Pick up. የጋቢና ቪ የሬዲዮ በቴሌቪዥን መሰናዳችን ይቀጥላል። አሁን ደግሞ አንዲት እንግዳ ነው የምንጋብዝላችሁ። ወጣቷ በሀያዎቹ እድሜ የምትገኝ ስትሆን ሀና ሀይሉ ትባላለች። የወጣቶችን መንፈስ የሚያበሩ በጎ ስራ የሚያነቃቁና ወጣቶች ደግሞ የተሻለ ህይወት እንዲመሩ እያገዘች የምትገኝ ወጣት ናት። ከተማሪነት ዘመኗ ጀምሮ ታደርጋቸው ከነበሩ ማህበረሰብ አቀፍ ስራዎች ያገኘቻቸውን ልምዶች ከህይወት ገጠመኞቿ ጋር አቀናጅታ ከተለያዩ የኢትዮጵያ ክፍል ለመጡ ኢትዮጵያውያን ወጣቶች መድረኮችን እያጋራች ትገኛለች። ሀብታሙ ስዩም ከሀና ጋር ያደረገው ቆይታ ቀጥሎ ይቀርባል።
አብሮነቱ በትንሽ ያመጣውት እንዴት ነው? አንድ ሰው ካላወቀ ለሚያጠፋው ጥፋት ኃላፊነት አለበት ብዬ አላስብም። ምናልባት በህጉ ኃላፊነትም ግዴታ ይኖርበታል። ነገር ግን እኔ እንደ ግለሰብ ለሀገር ማበርከት እንዳለብኝ አንድ ዜጋ አንድን ወጣት አንተ አጥፍተሃል ብዬ የምጠይቀው ሳስተምረውና ጥፋት እንደሆነ ሲገባው ነው ብዬ ነው የማስበው። ስለዚህ አይምሯቸው ላይ ኢንቨስት ማድረግ ወጣቱ ላይ በጣም መልካም ነገር ነው ብዬ አስባለሁ። እንደምናውቀው በከተማ ብቻ ያለን ሰዎች ነን። የሚያነቃንን ሙዚቃ፣ የሚያነቃንን ፊልም፣ ቲያትር፣ የሚያነቃንን መጽሐፎች የምናገኘው ገጠር ውስጥ ያሉ ወጣቶች ላይ ኢንቨስት ተደርጓል ብዬ አላስብም። ስለዚህ ከተለያየ ክልል የመጡ ወጣቶችን ለመጀመሪያ ጊዜ ትናንትና ነው ስልጠና የሰጠሁት። በአንድ ኢትዮጵያን ኤዱኬሽን ፋውንዴሽን የሚባል ቦታ ላይ ተሰብስበው ያገኘኋቸው ከተለያየ ብሔር የመጡ ወጣቶችን አሰልጥኛለሁ፣ ከ30 የሚበልጡ ወጣቶች። ከዚህ በኋላ ግን የተለያየ ክልል ላይ የራሴ ብዙ ኤክስፒሪየንስ ስላለኝ እኔ ብዙ ያሳለፍኩት ነገር ስላለ ያንን በማካፈል ያንን ከትምህርት ጋር በማድረግ እንዴት ይቅርታ ማድረግ እኔ ህይወት ላይ የፈጠረውን ተጽዕኖ አብረን እንዴት መኖር እንዴት መቻቻል ሊመጣ ይችላል የሚሉትን ሀሳቦች ውስጥ ድረስ ገብቼ በማስተማር ነው መቀየር የምችለው ብዬ ስላሰብኩኝ ይህንን ብዙ ሀሳቦችን የያዘ የስልጠና ፕሮግራም አዘጋጀው። የአብሮነት ውበት ይላል። አብሮነትን የምናሳየው ግን ግላዊ ማንነታችን፣ ግላዊ ልቀታችን ለምሳት ነው። የሀገራችንን የአብሮነታችንን አንድነት ምን ጨምረው ብዬ ስላሰብኩ የግል ህይወታችን ልቀት ለጋራው ኑሯችን ድምቀት የሚል ከግል ህይወታችን ተነስተን እንዴት ለብዙሀን መጥቀም እንደምንችል የሚያሳይ መንገድ ስትራቴጂ በደንብ የያዘ ሀሳብ ነው ለወጣቶች እያስተማርኩ ያለሁት። ወደ ብዙ አካባቢ መድረስ እቅድ አለኝ። በእነዚህ ሀሳቦች በተለያየ ቋንቋም የመስራት ፍላጎትም ሀሳብም አለኝ። እንግዲህ ወደፊት ወጣቶች ላይ በብዙ መልኩ በዚህ ሁኔታ ሰራለሁ ብዬ አስባለሁ። አንድ ሀገር ላይ የማየው ችግር ምንድን ነው? የኢንፍራስትራክቸር፣ የማቴሪያል፣ የመንገድ፣ የህንፃ፣ የምናምን ስራዎች ሊሰሩ እንኳን በአንድ ክብት መጥፋት መውደም እንደሚችሉ አይተናል። ስለዚህ ምኑ ጋ ነው ችግሩ ያለው፣ የቱ ጋ ነው መቀየር ያለብን የሚለውን ነገር ሳይ አንድ ዛ ችግኙ ወይም ዘሩ እስካልተለወጠ ድረስ ፍሬውን መለወጥ በጣም ከባድ ነው። እኛ ፍሬውን ለመለወጥ ነው እየታገልን ያለ ነው። ሂደቱን ትተን ውጤቱ ላይ ነው ያተኮር ነው ውጤቱን ለመቀየር። ነገር ግን በአንዴ ያልመጣ ችግር እንደሆነው በአንዴ መቀየር ስለማይቻል ሀሳባቸውን እንዲቀይሩ አስተሳሰባቸውን እንዲቀይሩ አመለካከታቸው ላይ ለውጥ እንዲያመጡ በማድረግ ሀገራችንን ኢንፍራስትራክቸራችንን መታደግ እንችላለን ብዬ ስለማስብ ይሄንን ስልጠና አዘጋጀው እና ጥሩ ምንጭ ነበረ ከወጣቶቹ የሚያገኘው አሁን የላኩልኝ ነበር ሀሳባቸውን ብዙዎቹ።
በስራሽ አጋጣሚ ቀደም ብለሽ እንደጠቀሽው ከተለያዩ ወጣቶች ጋር ተገናኝተሻል፣ ለማውራትም ችለሻል። ስለ ሀገራቸው ያላቸውን አመለካከት፣ በየቀኑ ስለሚገጥማቸው ፈተናዎች ያሏቸውን አመለካከቶች እንዴት ተገነዘብሽው? ወጣቶች ላይ የሚሰሩ ተቋማትስ ምን አይነት እርምጃዎችን መውሰድ አለባቸው ትያለሽ?
እስካሁን በጣም አጥፊ ናቸው፣ መጥፎ ናቸው ብለን የምናቸው ሰዎች ቀርቤ ሳይ እውነታው እንደዛ አይደለም። ያገኘሁት እውነታ ከአመለካከታቸው ከተጫነባቸው ነገር ነው። እና ሶፍትዌሩ ከተቀየረ ሀርድዌሩ ላይ ችግር ይመጣል ብዬ አላስብም። እና የሶፍትዌሩ ችግር ነው የሚታየኝ። ብዙዎቹ ያለባቸው የተነገራቸውን ነገር ነው ሪፍሌክት የሚያደርጉት። ውስጣቸው የተጠራቀመው ነገር ነው በሆነ ነገር የሚገለጠው። እና ውስጥ ያለው ነገር ካልወጣ ሌላ ነገር መጫን፣ ሌላ ነገር ማስተካከል አንችልም። ቦታ የያዘውን ነገር ቀድመን ዲሌት ማድረግ አለብን። ከዛ መልካም ዘሮች፣ መልካም ሀሳቦችን ወጣቶች ለመትከል አንድብን የሚለውን ነገር በእውነት ደጋግሜ አስምሬበት እንዲገባኝ እንድረዳው እና ችግሩም በይበልጥ እሱ እንደሆነ እንዳስብ አድርጎኛል። የምንማረው እንግዲህ አብዛኞቹ ተማሪዎች ናቸው። ወጣቶች እንግዲህ ከ70% ድረስ ወጣት ነው ኢትዮጵያዊ ተብሎ ይታሰባል። አብዛኛው ደግሞ ትምህርት ቤት ውስጥ ነው የሚገኘው፣ ከኢለመንታሪ ከዩኒቨርሲቲ ድረስ። እና የምንማረው ትምህርት መሬት የወረደ ነገር አይደለም፣ አይጨበጥም፣ ፕራክቲካሊ የምንሞክረው አይደለም። ስለዚህ የሚማሩ ትምህርት ብቻ ይለውጣቸዋል ብሎ ማሰብ ስህተት ነው። የአስተሳሰብ ልቀት የግላዊ እድገታቸው ላይ መሰራት አለበት ብዬ አስባለሁ። አስተሳሰባቸው ላይ ሲሰራ ለውጥ እንደሚያመጡ እኔ ብዙ ማስረጃዎች አሉ፣ የተለወጡ ወጣቶችም ስላሉ ማለት ነው። እዛ ላይ እኔ በደንብ ትኩረት አደርጎ እንግዲህ ከመንግስት ጋር የመስራት እድሉን በደንብ አላገኘውም ብዬ ነው የማስበው። ከዩኒቨርሲቲዎች ጋር እሰራለሁ፣ ከሃይ ስኩሎች ጋር እሰራለሁ። ግን ይበልጥ ደግሞ የመንግስት አጽንኦት ሰጥቶት አስተሳሰብ ላይ መሰራት አለበት የሚለውን በደንብ አስምሮበት ልክ ለሌላው ነገር ለልማቱ፣ ለውሃ ግድቡ፣ ለሌላው ነገር በተሰጠው ትኩረት እንዲሁም ከዛ በላይ አስተሳሰብ ለውጥ ላይ ትኩረት ሊሰጥ ይገባል ብዬ
በጣም አመሰግናለሁ ሃና። አንድ የመጨረሻ ጥያቄ አለኝ። አዲሱ የኢትዮጵያ ዓመት እየደረሰ ነው። ወጣቶች በአዲሱ ዓመት እንዲያሳድጉት የምትፈልጊው፣ በግላቸው እንዲለማመዱት የምትመክሪው ክህሎት ወይንም ልማድ ምንድን ነው?
አንደኛው ነጋችንን እናድን የሚል ሀሳብ ለወጣቶች ማስተላለፍ እፈልጋለሁ። ነጋችንን እናድን። ትላንትናችን አልፏል። ትላንትናችን በዛሬያችን ውስጥ አንዳች ጠብታ ለውጥ ሊያመጣ አይችልም። እጃችን ላይ ያለው ዛሬና ነገ ነው። ስለዚህ ትላንትናችን አንጣላ። እኔ በትላንትና አልጣላም። በትላንትና ከሰዎች ጋር ትላንትና ምንም አይነት ነገር አይጠቅም እኔ ጋር። ዛሬ ግን በእጃችን ላይ ያለችው እና ውሳኔ መወሰን እንችላለን። የት ነው መድረስ የምንፈልገው? ምን አይነት ለውጥ ነው ማምጣት የምንፈልገው? እዛ ላይ ፎከስ ከማድረግ ውጪ ትላንትናችን ላይ ያለው ነገር ህይወታችንን ወደፊት ከማበላሸት ውጪ ምንም አይነት ተጽዕኖ፣ ምንም አይነት እድል ይኖረዋል ብዬ አላስብም። ጥቅም የለውም። ስለዚህ አንደኛው አስተሳሰባችን ላይ ብንሰራ፣ ራሳችን ላይ ኢንቨስት ብናደርግ፣ መድረሻችንን ብናጣው። ምክንያቱም ሰው መነሻው ላይ ሆኖ ነው መድረሻውን የሚወስነው መንገድ ሲሄድ። ልክ እንደዛው መነሻችን ላይ ሆነን ከአምስት ዓመት በኋላ የት እየሄድኩ ነው፣ ከአስር ዓመት በኋላ የት እየሄድኩ ነው፣ ከዛ እንደዚህ አደረግ እንደዚህ አደረግ ከዛ እያልን ራሳችንን ብንጠይቅ እጅግ መልካም ነው ብዬ አስባለሁ። ከዛ በተጨማሪ ደግሞ እውቀትና ህይወት መሀል ትልቅ ጋፕ ነው ያለው። እንደምናየው የምንማረውን ነገር እያደረግነው አይደለም። ስነ ዜጋና ስነ ምግባር እንማራለን፣ ግን ምግባርም ትውልድም እያፈራን አይደለም። ስለዚህ ዜጋም ምግባርም የምናፈራው ደግሞ በህይወት በጭብጥ የሚታዩ ነገሮችን ለተማሪዎች ለወጣቶች እናሳይ ነው። ሁላችንም ምሳሌ መሆን እንችላለን ብዬ አስባለሁ።
ሃና ኃይሉ እጅግ በጣም አመሰግናለሁ ለነበረን አጭር ቆይታ። የመጨረሻችን እንደማይሆን አስባለሁ።
እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
ሀብታሙ ስዩምና ሃና ኃይሉ ከዚህ ቀደም ካደረጉት ቆንጆ ቆይታ ላይ የተወሰደውን ድምጽ ነበር የሰማችሁት። እንደወደዳችሁት ተስፋ እናደርጋለን። ወደ ዝግጅታችን ማገባደጃ እየተጠጋን ነው። የመጨረሻውን ዘገባ ደግሞ እናስተዋውቃችሁ። በደቡብ አፍሪካ ሰዎች የኮቪድ-19 ወረርሽኝ ወቅት ከብቸኝነት እንዲሁም ከጭንቀት ለመውጣት ሲሉ የተለያዩ የቤት እንስሳትን ከአርቢዎች መግዛት መጀመራቸው ተሰምቷል። ሊንዳ ጊፍተሽ ዘገባ ቀጥሎ ይቀርባል። ዩሮ የተሰኘው ዓለም አቀፍ የገበያ ጥናት ድርጅት ባወጣው ሪፖርት መሰረት በዓለም ላይ በኮቪድ-19 ወረርሽኝ ወቅት ለለማዳ የቤት እንስሳት ግዢና ሕክምና እንዲሁም እንክብካቤ የሚወጣ ገንዘብ መጠን መጨመሩን ያሳያል። ከተለመዱ የቤት እንስሳቶች መካከል የድመቶች ፍላጎት ደግሞ በእጅጉ ማየሉን ድመት የሚያረቡ ሰዎች ይናገራሉ። ወይዘሮ ሼሪል ሞስ ሶልሜት የተሰኘው የድመት ማርቢያ ድርጅት አጋር መስራች ናቸው።
I think a lot of people now they've realized
አሁን ላይ ብዙ ሰዎች ልባችን መሆን ያለበት ስራ ቦታ ሳይሆን ቤታችን ውስጥ መሆኑን የተረዱ ይመስለኛል። ስለዚህ ቤታቸው ውስጥ የሚጠብቃቸውና የሚሄዱለት ነገር ማዘጋጀት ይኖርባቸዋል። እኔ ደግሞ ብዙ ጠያቂዎችና ፈላጊዎች አሉኝ። ሰዎች ብቸኝነት ተሰምቶኛል፣ ወዳጅ ያስፈልገኛል እያሉ ነው።
ዶክተር ሼሪ ክሌር ሱስማክስ እና ባለቤታቸው የሕክምና ባለሙያ ናቸው። እጅግ ስራ በበዛበት የወረርሽኙን ወቅት ከብዷቸው እንደነበረ የሚናገሩት ዶክተር ሼሪ የቤት እንስሳ መግዛታቸው ስሜታቸውን እንዳቀለለው ይናገራሉ።
Sometimes the unspoken love of
አንዳንዴ ማውራት እንኳን በሚያስጠላ ጊዜ ከድመቶች ጋር ሳይነጋገሩ መዋደድና መልሶ የሚወድና የሚያቀፍ ሲኖር ደስ ይላል። እና ቤታችሁ ገብታችሁ እነሱን ስታቅፏቸው አሁን መተንፈስ ይችላሉ ትላላችሁ።
የስነ ልቦና ባለሙያዎች የቤት እንስሳት ለስነ ልቦና ሕክምና መልካም እንደሆኑና ጭንቀትን እንደሚያቀሉ ይናገራሉ። ሊያ ተከር የስነ አይምሮ ሐኪም ናቸው።
So we are seeing that there has been
ሰዎች በድመቶችና በውሾቻቸው አማካኝነት መልካም የሆነ ለውጥ ሲያደርጉ አይተናል። እንስሶች በከባድ ወቅት አጋር ሲሆኑ ማየት ችለናል።
ምንም እንኳን በወረርሽኙ ወቅት የነበረው ሁኔታ የቤት እንስሳት ፍላጎት እንዲያይል ቢያደርግም በአሁኑ ሰዓት እየጨመረ የመጣው የኑሮ ውድነት አዲስ የቤት እንስሳት ባለቤቶችን ተስፋ እንዲቆርጡና የቤት እንስሳቶቻቸውን ለሌሎች እንዲያሻግሩ እያደረገ ነው።
አድማጮቻችን የማክሰኞ ምሽት መርሃ ግብራችንን እዚህ ላይ ፈጸምን። አብረናችሁ ያመሸነው ኤደን ገረመው በመስተንግዶ፣ ንጉሱ ታምሬ በምስልና ድምፅ ቅንብር ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነበረ። በነገው ምሽት እንገናኝ። ደህና እደሩ።